ከ30 ሚሊዮን ብር በላይ ለግንባታ ለመሳሪያዎችና ለግብአቶች ወጪ ያድርገው በኤሌክትሪክ ኃይል አቅርቦት ትረት ምክንያት ወደ ሥራ መግባት አለመቻላቸውን በደሴ ከተማ በተለያዩ የኢንቨስትመንት መስኮች ለመሰማራት እንቅስቃሴ የጀመሩ ግለሰቦች ገልጸዋል። ባለሀብቶቹ በሚሊዮን የሚቆጠር ገንዘብ በብድር ከባንክ ወስደው ሥራ ባለመጀመራቸው ለተጨማሪ ኪሳራ መዳረጋቸውንም ይናገራሉ። የአማራ ክልል መንግስት እንደ ኢንቨስትመንት ዘርፎቹ አይነት እየታየ የኃይል አቅርቦት ጥያቄውን በቅደም ተከተል ለመመለስ እንደሚጥር አስታውቋል። የኢትዮጵያ ኤሌክትሪክ ኃይል መስሪያ ቤት ግን ችግሩን ለመፍታት ከፍተኛ የገንዘብ እጥረት እንዳለበት እየተናገረ ነው። መስን አራጌ ተጨማሪ አለው።
አቶ ሙክታር ኢማም በደሴ ከተማ የፕላስቲክና ፕላስቲክ ውጤቶች እንዲሁም ጆንያ ማምረቻ ፋብሪካ ለማቋቋም 76 ሚሊዮን ብር ለግንባታ ለማሽኖችና ለተለያዩ ግብአቶች ማውጣታቸውን ይናገራሉ። ፋብሪካውን ለማስጀመር ከውጭ ያስመጧቸው የተለያዩ ማሽኖች በኃይል እጥረት ምክንያት ሳይገጣጠሙ ተቀምጠዋል። ለአቧራና ለተለያዩ ጉዳቶች እንዳይጋለጡም ስጋት አላቸው።
ለልማት ባንክ የገባ መሳሪያ ነው፣ ወለድ አለበት። ይሄ መከፈል ያለበት በወቅቱ መከፈል አልቻለም። በጣም ትልቅ ችግር ላይ ነው ያለነው በመብራት ምክንያት።
ምን ያህል ጊዜ ሆኖታል አሁን ማሽኑን ካመጡ?
አንድ 6 ወር አሁን።
ከየት ነው ያመጡት?
ከቻይና። ይሄ ስራ አይደለም ማስፈጠር አልቻለም። እንዴት አድርጉ? ምኑ ታውቆ በቃ
ግለሰቡ ተታሸገ ውሃ በቅባት እህሎች ማቀነባበር ዘርፍና በመሳሰሉት የመሰማራት ፍላጎት ቢኖራቸውም የተፈጠረው ችግር ሐሳቢ ተግባር ላይ እንዳይውል ተጽዕኖ አሳድሮብኛል ብለዋል። በዱቄት ፓስታና መኮረኒ ምርት ለመሰማራት ከ21 ሚሊዮን ብር በላይ ወጪ የወጣበትን ፕሮጀክት በውክልና የሚያስተዳድሩት አቶ ሁሴን አህመድ በበኩላቸው የኃይል እጥረቱ ቤተሰባቸው ከውጭ ሀገር ይዞት የመጣውን ሀብት በአግባቡ እንዳይጠቀም እንቅፋት ፈጥሮ በታል ባይ ናቸው።
መንግስት ባወጣላቸው ምች ፖሊሲ ተጠቅሞ ወደ ሀገራቸው ገብተው ማሽነሪ ገብቷል፣ ግንባታ አልቋል። የመብራት 800 ብር ተከፈለ። አሁን መብራት ኃይል የለንም ተባለ። በአሁኑ ሰዓት ግን ከባድ ችግር ላይ ነው። ቶሎ ወደ ስራ ካልተገባ እዛ ላይ ኢንቨስት የተደረገው ገንዘብ አለ፣ የመንግስት ገንዘብ አለ፣ ግለሰብ ገንዘብ አለ። ይህን ሁላ ትልቅ ቀውስ ነው የሚያስከትለው እና መንግስት በአስቸኳይ ምላሽ ሊሰጠን ይገባል ነው።
ምርት አለመጀመራቸው ተጽዕኖ ዘርፈ ብዙ መሆኑን ይናገራሉ።
አካባቢውማ ይህን ምርት ተጠቃሚ ይሆን ነበር። ከሌላ ሀገር የሚገባው ምርት ብዙ በአካባቢው ላይ የብዙ ወጣቶች ስራ እድል መፍጠር ይቻል ነበረ። ምርቱም ደግሞ ለሸማቾች ታቀርባለህ፣ ለህብረተሰቡ ታቀርባለህ። ካለው ዋጋ ደግሞ ቀንሰህም ለህብረተሰቡ አገልግሎት ሰጣለህ፣ ተጠቃሚ ይሆን ነበረ። አሁን ግን እንኳን ማብላት ቀርቶ መብላት እንዲቀር ነው። መብራት ከሌለ
የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ በላይን ኃይሉ በከተማዋ በፕላስቲክና ፕላስቲክ ውጤቶች፣ በእንስሳት መኖ ማቀነባበር፣ በዱቄት ፓስታና መኮሮኒ እንዲሁም በኦክሲጅን ማምረቻ ለመሰማራት 4 ኢንዱስትሪዎች ግንባታና ግብዓት ሟልቶ በኃይል እጥረት ወደ ስራ አለመሰማራታቸውን ዘርዝረዋል። በተጨማሪ 4 ባለሀብቶች ግንባታ አጠናቀው ማሽን ለማስገባት በኃይል እጥረት ምክንያት እንቅስቃሴያቸው ተገቷል ብለዋል።
አሁን እኛ ወደ ኢንዱስትሪው ለመግባት ሀሳብ ያላቸው ከ52 በላይ ፕሮጀክቶች ተመልምለዋል። ከፍተኛ የስራ እድል መፍጠር የሚችሉ እነዛ ላይ ራሱ ከፍተኛ ተጽዕኖ ነው የሚያሳድረው።
አስተማማኝ የኃይል አቅርቦት በሌለበት እንዲህ አይነት ግዙፍ ፕሮጀክቶችን መፍቀዱ በራሱ ትክክል ነው ወይ?
የኃይል አቅርቦት አለመኖሩ የተገለጠው አሁን ነው፣ ባለፉት 15 ቀናት ነው። ባለፉት አመታት አካባቢያችን ባለው ዲስትሪክት የሚሰጠው የመብራት አገልግሎት ለኢንዱስትሪዎችም ሆነ ለሌሎቹ አገራዊ ከሆነ የመቆራረጥ ችግር ባሻገር ጥሩ የሆነ አገልግሎት ነበር። ስለዚህ እንደዚህ አይነት ነገር ይፈጠራል ተብሎ አልታሰበም።
ኢንዱስትሪዎቹ ወደ ስራ ቢሰማሩ በኢኮኖሚውና በጤናው ዘርፍ ከሚያበረክቱት አስተዋጽኦ ባለፈ ለ446 ሰዎች ጊዜያዊና ቋሚ የስራ እድል ይፈጥሮ ነበር። በኢትዮጵያ ኤሌክትሪክ አገልግሎት የደሴ ዲስትሪክት ዳይሬክተር አቶ ሀብቶ አበበ ችግሩ ከነሱ አቅም በላይ መሆኑን ይጠቁማሉ።
ብዙ ኢንቨስተሮች ኃይል ጥያቄ እያቀረቡ ነው ያለው። አሁን ባለንበት አገልግሎት አሰጣጥ ደረጃ ላይ ግን ያለን አቅም የደሴ 66 ኪሎ ቮልት ሰብስቴሽን ነው። የኃይል የመስጠት አቅሙ ላይ አሁን መጨረሻ ፖይንት ላይ ደርሷል።
ለችግሩ ዘላቂ መፍትሄ ለመስጠት አቅጣጫዎች ቢቀመጡም ከሚወስደው ረጅም ጊዜ አንጻር ለጊዜያዊ መፍትሄዎችም ትኩረት እንዲሰጥ ጠይቀዋል።
እንደ ሰብስቴሽን የተጠናለት አለ ለደሴ 230 ኪሎ ገራዶ ላይ። ይህ ሰብስቴሽን ግን ግንባታ ጊዜው ቢያንስ ከሁለት እስከ ሶስት ዓመት ጊዜ ሊፈጅ ይችላል። ይህን ጊዜ እንጠብቅ ካልን ደግሞ እዚህ ጋር ያሉት ኢንቨስተሮችን ኢንቨስትመንታቸው ወደ ሌላ ቦታ ጋር እንዲዛወሩ የሚያደርግ ነገር ስለሆነ አሁን መደረግ ያለበት ብለን ሁላችን ፎርስ እያደረግን ያለ ነው። ይችን የሞባይል ሰብስቴሽን አገልግሎት በአጭር ጊዜ የምናገኝበትን ነገር ባለሀብቱም ሆነ ሌላውም እዚህ ያለ የፖለቲካ አመራር ሁሉም ግፊት አድርጎ የደሴን ጉዳይ የተሻለ በፓወር ተጠቃሚ የምትሆንበትን ነገር በዚሁ እኔም ጥሪ ያቀርባለን።
በኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ጊዜያዊ ተንቀሳቃሽ የኤሌክትሪክ ኃይል አቅርቦት ጣቢያ ለማቋቋም ከፍተኛ ገንዘብ እንደሚጠይቅ ያስረዳሉ።
ችግሩ የሚያያዘው ከ ፋይናንስ ጋር ነው። ተቋሙ ፋይናንስ ከየት ነው የሚያገኘው? እስካሁን ድረስ ባለው ከመንግስት የሚመደብለት አለ፣ ከዓለም አቀፍ ከአበዳሪዎች የሚያገኘው ገንዘብ አለ። የኢትዮጵያ ኤሌክትሪክ ኃይል እስካሁን ላሉት የኃይል ማመንጫዎች፣ የኃይል ማከፋፈያዎች እና ማስተላለፊያ የከፍተኛ ኃይል መስመሮች ጭምር የተበደረውን ብድር በወቅቱ መመለስ አልቻለም። ስለዚህ ይህንን ለማስተካከል የሚያስችል ከአበዳሪዎች ጋር ንግግሮች እየተደረጉ ነው። ስለዚህ በተወሰነ ጊዜ የብድር ማስተካከያዎች የሚደረጉ ከሆነ፣ የመክፈያ ጊዜ የሚራዘሙ ከሆነ አሁን የምንለው ጫና ይቀንሳል።
እንደ አቶ ሞገስ ማብራሪያ ባለሀብቱ ተንቀሳቃሽ የኤሌክትሪክ ኃይል ጣቢያ በማቋቋም የሚደርስበትን መጉላላት በራሱ መፍታት የሚችልበት አማራጮችንም እንዲመለከት ጠይቀዋል።
አዲስ አበባ ዙሪያ ላይ፣ ኦሮሚያ ላይ፣ የተለያዩ አካባቢዎች ከዛም ውጭ ባሉ አካባቢዎች ላይ የራሳቸውን ሰብስቴሽን የገነቡ ባለሀብቶች አሉ። አሁን ባለው ሁኔታ ገንዘብ ሴኪር ሳናደርግ በዚህ ጊዜ ሰርተን በዚህ ጊዜ እንጨርሳለን ለማለት በጣም አስቸጋሪ ነው የሚሆነው።
እንዲህ አይነት ተጽዕኖ ሊፈጥሩ የሚችሉ ችግሮች ካሉ ይህ ተቋም ሪስክ ውስጥ እንዳይገቡ ባለሀብቶች ለምን ቅድመ ማስጠንቀቂያና ቅድመ ማስገንዘቢያ መስጠት አቃተው?
ይህን የማድረግ ኃላፊነት የለብንም እኛ። ኃይል ማመንጫዎችን የመገንባት የማስተላለፊያና ማከፋፈያ ጣቢያዎችን የመገንባት ነው እንጂ ወደ ኢንቨስትመንት ለሚገቡ ሰዎች እንዲህ ሊሆን ይችላል፣ እንዲህ ሊያጋጥሙ ይችላል ብሎ የማማከር አገልግሎት የመስጠት አይደለም።
ለኢንቨስተሮች የማማከር ስራ ይስራ ሳይሆን ያለው አቅም ይሄ ነው ብሎ መግለጽ የሚችልበት እድል አይኖርም ወይ? ማንዴት ባይሰጠው
ይሄ እኮ አሁን ካልኩት ምንም ተለይቶ የሚታይ አይደለም። ይህ የምትላቸው ባለሀብቶች ሆኖ ወደ ቢዝነሱ ወደ ኢኮኖሚው መቀላቀል የሚፈልጉ ከሆነ ሁለት አማራጮች ናቸው የሚኖሩት።
እንደ ኮሚኒኬሽን ዳይሬክተሩ አማራጮቹ ነባሩ አገልግሎት እስኪሻሻል ባለው አቅም እየተንቀሳቀሱ በትዕግስት መጠበቅ አሊያም በራስ ወጪ የኤሌክትሪክ ኃይል የሚያገኙበትን አማራጭ መውሰድ። የአማራ ብሔራዊ ክልላዊ መንግስት ኢንዱስትሪና ኢንቨስትመንት ምክትል ቢሮ ኃላፊ አቶ በላይ ዘለቀን አናግሬያቸው ነበር።
ደሴ ብቻ ሳይሆን ደብረ ብርሃን ላይም፣ ባህር ዳር ላይም፣ ጎንደር ላይም እንደዚሁም ማርቆስ፣ ቡሬ በመሳሰሉ ከተሞች ላይ ሰፋፊ የኢንቨስትመንት እንቅስቃሴዎች እየተካሄዱባቸው ባሉቸው ቦታዎች ላይ የሰብስቴሽን ግንባታ እንዲሰራ፣ የኃይል ትራንስሚሽን ላይኖችም እንዲሻሻል እንዲደረግ ከመብራት ኃይል ጋር በቅርብ ተገናኝተን ግምገማዎችን እየገመገመ ወደ ስራ የገባንበት ሁኔታ ነው ያለው።
መብራት ኃይል ከፍተኛ የፋይናንስ እጥረት በአሁኑ ሰዓት አጋጥሞኛል፣ ስለዚህ በዚህ ሰዓት ይሄ ነው ብዬ ልናገር የምችልበት ጊዜ የለም የሚል ምላሽ ሰጥቷል። እና ከዚህ አንጻር እንዴት ነው የምታጣጥሙት?
አቅርቦት ፍላጎትን እያረካ እንዳልሆነ ያው የሚታወቅ ነው፣ እንዳገርም እንደክልልም። ነገር ግን የቅድሚያ ቅድሚያ የሚሰጣቸው ፕሮጀክቶች ለምሳሌ በርካታ የሰው ኃይል ሊቀጥሩ የሚችሉ የኢንቨስትመንት ዋጋቸው ከፍተኛ ብር የወጣባቸው የሀገሪቱን የውጭ ምንዛሬ ጋር ኤክስፖርት ላይ ስራ ሊሰሩ የመጡ ኢንቨስትመንቶች ላይ ቅድሚያ እንዲሰጣቸው ያለውንም በጀቱን ወደ እነዚህ ቅድሚያ ትኩረት ሰጥቶ መብራት ኃይል እንዲሰራ የማድረግ እንቅስቃሴ ነው እያደረግን ያለ ነው። ለወደፊት ግንባታ ከሚሰራበት ቦታ ላይ መብራት ሴኪር የተደረገ መሆን ሲረጋገጥ ግንባታ ጭምር እንዳይገባ የምናደርግበት ሁኔታ ይኖራል ማለት ነው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።